ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19ና በ25 ሜትር ባንድ ባጭሩ ሞገድ እንዲሁም በናይል ሳት
ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ
የዛሬ አርብ ሚያዝያ 25 2011 ዓ ም ፕሮግራማችን ጀመረ።
ለሶስት ቀናት በአዲስ አበባ የተካሄደው ዓለም የፕሬስ ቀን አከባበር ላይ የተገኙ ተሳታፊዎችና ተናጋሪዎች ኢትዮጵያ በዘርፉ ያስመዘገበችውን ለውጥ አደነቁ።
When I was contacted by UNESCO that you should come to Ethiopia.
ዩኔስኮ ወደ ኢትዮጵያ መምጣት አለብህ ብሎ ጋበዘኝ። መጀመሪያ ለምን ስልጠየቅኩ፣ በኋላ ግን መጠነኛ ጥናት ሳድርግ ዩኔስኮ ይህን የዓለም የፕሬስ ቀን በኢትዮጵያ ለማካሄድ የወሰነው ኢትዮጵያ በአንድ ዓመት ውስጥ ብቻ ያስመዘገበችው የተለየ ውጤት መሆኑን ተረዳሁ። በጣምም ተደመምኩ።
የዩኔስኮ የሽልማት ኮሚቴ አባል አሚድ ምህር ናቸው ይህን ያሉት። በዕለቱ አብይ ርዕስ ዘገባ ይኖረናል።
ለምሽቱ ያለን አብዩ ርዕስ የዛሬው የዓለም የፕሬስ ነጻነት ቀን ነው። በሌሎች ዜናዎች የቀድሞ ፕሬዝደንት ነጋሶ ጊዳዳ የቀብር ስነ ስርዓት የፊታችን እሁድ በአዲስ አበባ ይከናወናል። ሞዛምቢክ ከከባዱ ማዕበልና ጎርፍ ተከትሎ ኮሌራ እየተዛመተባት መሆኑን አስታወቀች የሚሉትና ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጂት። ዛሬ በሁለተኛው አጋማሽ የሚቀርቡት ዝግጅቶች በሙሉ በወቅታዊ ርዕሰ ጉዳዮች የተያዙ ናቸው።
ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? የምናስተናግዳችሁ ቆንጂት ታዬና
እኔም አዲሱ አበበ ነኝ። ፕሮዲውሰሯ ብርሃን ኃይሉ ነች። አሁን የዓለም ዜናውን እናስቀድማለን።
ዛሬ ዓመታዊው የዓለም የፕሬስ ቀን በዓለም ዙሪያ እየተከበረ ነው። ከአንድ መቶ በሚበልጡ ዝግጅቶች የተከበረው የዘንድሮ እየተከበረ ያለው የዘንድሮ የዓለም የፕሬስ ቀን የፕሬስና የዲሞክራሲ ግንኙነትን ነው አብዩ ርዕስ ያደረገው። የኢትዮጵያ መዲና አዲስ አበባ ለመጀመሪያ ጊዜ የዚህ የዓለም የፕሬስ ነጻነት ቀን ዋና በዓል አስተናጋጅ ሆናለች። የለውጥ አራማጁ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ሀገራቸው የጥላቻ ንግግርንና አሳሳች ወይም የተዛባ መረጃ ማሰራጨትን የሚመለከት ሕግ እያረቀቀች መሆኗን አመልክተዋል። ዶክተር አብይ አህመድ ጠቅላይ ሚኒስትሩን እስከያዙበት እስካለፈው ዓመት ሚያዝያ ወር ድረስ በጋዜጠኛ አሳሪነት የታወቀች እንደነበረች ኢትዮጵያ ሲታወስ፣ በሳቸው አስተዳደር በርካታ ጋዜጠኞች ከእስር ተፈተዋል። ለጋዜጠኞች ደህንነት የሚሟገተው ሲፒጄ በኢትዮጵያ በአሁኑ ወቅት አንድም የታሰረ ጋዜጠኛ እንደሌለ አመልክቷል። በተለያዩ መንገዶች የሚወጡ አዳዲስ ህትመቶችም እያበቡ መሆናቸውን ገልጿል። ከዚህ ቀደም ታግደው የነበሩ ከ260 በላይ ዌብሳይቶችን ከጠቅላይ ሚኒስትሩ አብይ አመራር ወዲህ እንደተለቀቁም ዘርዝሯል። ወደ ሀገር እንዳይገቡ ተከልክለው የነበሩ ጋዜጠኞች ለመግባት ችለዋል። ያም ሆኖ በሀገሪቱ አሁንም ጋዜጠኞች በተለይ ሁከታማ በሆኑ አካባቢዎች ጥቃትና እስርን የመሳሰሉ አድራጎቶች እንደሚጋለጡ ነው ሲፒጄ ያስታወቀው። ትናንት ሐሙስ የኢትዮጵያና የአፍሪካ ህብረት ባለስልጣናት የዩኔስኮና ጊሌርሞ ካኖ የዓለም የፕሬስ ነጻነት ሽልማትን በእስር ላይ ለሚገኙት የሚያንማር ጋዜጠኞች ኪያው ሶ ኡና ዋሎን አበርክተዋል። ሁለቱ የሮይተርስ ጋዜጠኞች የሚያንማር የጦር ሰራዊት በሮሂንጋ ሙስሊሞች ላይ ስለፈጸመው ጭካኔ የተመላበት ጥቃት መመዘገባቸው 7 ዓመት እስራት ተፈርዶባቸው ወህኒ ቤት ነው የሚገኙት።
በዓለም የፕሬስ ነጻነት መለኪያ መሰረት ከምስራቅ አፍሪካ ከፍተኛ ውጤት ያገኘች አገር የለችም። ይህን መለኪያ በዓመቱ የሚያወጣው ድንበር አልባ ጋዜጠኞች የተባለው ለፕሬስ ነጻነት የሚሟገተው ቡድን ነው። የቀጣናው ጋዜጠኞች የሚሰባሰቡት ኬንያ ነው። በሀገሪቱ በኬንያ ማለት ነው የፕሬስ ነጻነት ይከበራል ማለት ባይሆንም ለጋዜጠኞች ለጋዜጣዊ ስራቸው አንጻራዊ ደህንነት እንዳለ ጋዜጠኞቹ ራሳቸው ይናገራሉ። ዘገባ በመጽሔት እናቀርባለን።
የአሜሪካ ድምጽ ባለፉት 75 አመታት በአለም ዙሪያ ያሉ የተለያዩ አድማጮችና ተመልካቾች ከሌሎች ምንጮች ሊያገኙዋቸው የማይችሏቸው መረጃዎች ለዓለም ሲያደርስ መቆየቱን ዋና ዳይሬክተሯ አማንዳ በነት ገልጸዋል። ዛሬ እየተከበረ ያለውን የዓለም የፕሬስ ነጻነት ቀን ምክንያት በማድረግ ዳይሬክተር በነት በራሳቸው የጋዜጠኝነት ህይወትና የቪኦኤ ዳይሬክተር ሆነው በአፍሪካ ሀገሮች ባደረጓቸው ጉብኝቶች ዙሪያ ከጋዜጠኞች ያገኟቸውን ቁም ነገሮች አካፍለዋል። ይህንንም በመጽሔት ክፍለ ጊዜ ዝርዝሩን ይዘን እንቀርባለን።
የቀድሞው የኢትዮጵያ ፕሬዝዳንት ነጋሶ ጊዳዳ የቀብር ስነ ስርዓት ከነገ ወዲያ እሁድ ሚያዝያ 27 2011 ዓ.ም ተመረተ አዲስ አበባ በሚገኘው በጴጥሮስ ወጳውሎስ መካነ መቃብር ከቀኑ በ9 ሰዓት እንደሚከናወን ተገለጸ። የህዝብ ተወካዮች ምክር ቤት የመንግስት ከፍተኛ ባለስልጣናት ወዳጅ ዘመዶቻቸውና ቤተሰቦቻቸው በተገኙበት ስለሚከናወነው የቀብር ስነ ስርዓትና ብሔራዊ የሐዘን ቀን አስመልክቶ ባጸደቀው ውሳኔ መሰረት የቀብር ስነ ስርዓት በወታደራዊ አጀብ ይከናወናል። በቀጣይ ውሳኔም የአንድ ቀን ብሔራዊ የሐዘን ቀን በመላ አገሪቱ እንደሚከናወንና የቀብር ስነ ስርዓቱ ሙሉ ወጪ መንግስት እንደሚሸፍን የደረሰን ዜና አመልክቷል። በ76 ዓመታቸው ባለፈው ቅዳሜ ያረፉት የዶክተር ነጋሶ ጊዳዳ አስክሬን ፍራንክፈርት ጀርመን ከተማ በተካሄደ ስነ ስርዓት የተሸኘ ሲሆን ነገ ቅዳሜ ንጋት ላይ ቤተሰቦችና ከፍተኛ የመንግስት ባለስልጣናት በቦሌ ዓለም አቀፍ አውሮፕላን ጣቢያ በመገኘት አቀባበል ያደርጋሉ።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ምዕራባውያን መንግስታት ንግድን፣ ፍልሰትንና ጸጥታን በመሳሰሉ ጉዳዮች ከአፍሪካ ሀገሮች ጋር ያላቸውን ግንኙነት ማስፋፋቱ ላይ ያተኮሩ በሚገኙበት በአሁኑ ወቅት የብሪታንያ የውጭ ጉዳይ ሚኒስትር ጀረሚ ሀንትና የጀርመኗ ቻንስለር አንገላ መርክል በዚህ ሳምንት በየበኩላቸው በአህጉሪቱ ጉብኝት ይዘዋል። ቡርኪና ፋሶ፣ ማሊና ኒጀርን የሚጎበኙት ቻንስለር መርክል ለፖሊስና ለጸጥታ አገልግሎት ድጋፍ የሚውል የ68 ሚሊዮን ዶላር እርዳታ ሀገራቸው እንደምትሰጥ ቃል ገብተዋል። አዳዲስ የዲፕሎማሲ እቅዶችን ይዘው የተጓዙት የብሪታንያው የውጭ ጉዳይ ሚኒስትር ጀረሚ ሀንት በበኩላቸው ኒጀርና ቻድ ውስጥ ኤምባሲዎች እንደሚከፈቱ አስታውቀዋል። ሀገራቸው ለእንግሊዝኛ ቋንቋ ማስተማሪያ የሚውል 5.2 ሚሊዮን መመደቧንም ጨምረው ገልጸዋል።
በከባዱ የውቅያኖስ ማዕበል ሳይክሎን ኬኔት የተደበደበችው ሞዛምቢክ በንጹህ ውሃ እጥረት ምክንያት በሰሞኑ ግዛቷ የኮሌራ ወረርሽኝ መከሰቱን አውጃለች። ከአንድ ሳምንት በፊት በከባድ ማዕበል በተመታችው ሀገር ከ10 በላይ ሰዎች በኮሌራ መታመማቸውም ታውቋል። በማዕበሉ የሞቱት ሰዎች ቁጥር 41 ሲሆን የጤና ባለሥልጣናትና ዓለም አቀፍ የረድኤት መስሪያ ቤቶች ከጎርፍና ንፋስ በተያያዘ ተጨማሪ ሰዎች እንዳይሞቱ ለመከላከል እየተረባረቡ ነው። የዓለም ጤና ድርጅት እንዳስታወቀው ቁጥሩ ወደ 200 ሺህ የሚጠጋ የአገሪቱ ሕዝብ የሕክምና እርዳታ ያስፈልገዋል።
በሌላ ዜና ሳይክሎን ፋኒ የሚባለው ኃይለኛ ማዕበል ምስራቅ ህንድ ግዛት ደርሶ በከባድ ዝናብና ንፋስ አካባቢውን እያመሳቀለ ነው። ኦዴሻ የሚባለው የህንድ ግዛት የደረሰው ዛሬ ማለዳ ሲሆን ማዕበሉ በሚያልፍበት አካባቢ ቁጥሩ ወደ 1 ሚሊዮን የሚጠጋ ህዝብ የሚኖርበት እንደሆነ ነው የተመለከተው። በረባዳ ስፍራዎች የሚኖረው ከ1 ሚሊዮን በላይ ህዝብ የመንግስቱን ማስጠንቀቂያ ተቀብሎ እየለቀቀ ወጥቷል። በብዙ ሺዎች የሚቆጠሩ ሌሎችን ልናወጣ ደግሞ አቅደናል ብለዋል የመንግስቱ ባለስልጣናት። ትሮፒካል ስቶርም ሪስክ የሚባል የውቅያኖስ ማዕበል ተከታታይ ድርጅት እንዳስታወቀው ሳይክሎን ፋኒ እጅግ የከፋ ከሚባለው ማዕበል በአንድ ደረጃ ብቻ ዝቅ የሚል ሲሆን መጠነ ሰፊ ውድመት በአካባቢው ሊያደርስ እንደሚችል ስጋቱ ገልጿል።
በመጨረሻም የዩናይትድ ስቴትስ ኮንግረስ የህግ መወሰኛው ምክር ቤት ሳውዲ መራሹ ወታደራዊ ጥምረት የመን ለሚያካሄደው ዘመቻ አሜሪካ የምትሰጠውን ድጋፍ እንድታቆም የቀረበውና ፕሬዚዳንት ዶናልድ ትራምፕ በመሻር ስልጣናቸው የጣሉትን ህግ ለማሳለፍ ሳይችል ቀርቷል። የመወሰኛ አባላቱ 53 የድጋፍ 45 ደግሞ የተቃውሞ ድምፅ የሰጠበት ሲሆን ህጉ ለማለፍ የሚያስፈልጉትን 2/3 አብላጫ ድምፅ ሊያገኝ አልቻለም። ፕሬዚዳንቱ በመሻር ስልጣናቸው እንደሚጥሉት ቢዝቱም በሁለቱም ምክር ቤቶች አልፎ ነበር። ይህ ግን ፕሬዝዳንቱ ምክር ቤቱን ሳያስፈቅድ የዩናይትድ ስቴትስን ኃይሎች በውጭ ሀገር ጦርነት ሊያዘምት አይችልም የሚለውን የእንደ አውሮፓ አቆጣጠር 1973ቱን የጦርነት ስልጣን ድንጋጌ በዩናይትድ ስቴትስ ኮንግረስ ታሪክ ለመጀመሪያ ጊዜ የተጠቀሰበት ነው። የህጉ ተቃዋሚዎች ዩናይትድ ስቴትስ ወታደሮችን በየመን ውጊያ ስለማይካፈሉ ድንጋጌው አይመለከተውም ይላሉ። ህጉን ያረቀቁትን ሪፐብሊካን ሴናተር ማይክ ሊን እና ሴናተር በርኒ ሳንደርስን ጨምሮ የህጉ ደጋፊዎች በበኩላቸው ዩናይትድ ስቴትስ የውጭ ኃይሎችን ንጹሐን ሲቪሎችን በቦምብ እንዲደበድቡ እየረዳች ነው ብለዋል። ዜናው አበቃ። በዜና የጀመርነው ፕሮግራማችን አድማጮች በ19 በ25 በ30 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
የምናስተናግዳችሁ ቆንጅ ይታየና
እኔም አዲሱ አበበ ያው እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። በዚህ ሰዓት ቀዳሚው አብይ ርዕስ ነበር፣ እየተጠናቀረ ነው፣ ይቀርባል። ሌሎችም ዘገባዎች አሉ። አሁን እጃችን ላይ ወደ ገባው ዘገባ እንለፍ። በዓለም የፕሬስ ነጻነት መለኪያ መሰረት ከምስራቅ አፍሪካ ከፍተኛ ውጤት ያገኘች ሀገር የለችም። ይህን መለኪያ በየዓመቱ የሚያወጣው ደግሞ ድንበር አልባ ጋዜጠኞች የተባለ ለፕሬስ ነጻነት የሚሟገት ቡድን ነው። የቀጣናው ጋዜጠኞች የሚሰባሰቡት ኬንያ ነው። በሀገሪቱ የፕሬስ ነጻነት ይከበራል ማለት ባይሆንም ኬንያ ውስጥ ለጋዜጣዊ ስራቸው አንጻራዊ ደህንነት እንዳለ ጋዜጠኞቹ ራሳቸው እንደሚናገሩ ዘጋቢያችን ራኤል ኦምቡሮ ከናይሮቢ በላከው ዘገባ ገልጧል። አዳነች ፍስሐ ታቀርባለች።
በያዝነው ዓመት በወጣው የፕሬስ ነጻነት መለኪያ መሰረት ኬንያ ከ180 ሀገራት 100ኛ ሆናለች። በፕሬስ ነጻነት አሃዝ ሲለካ 32.44 ሆኗል። ከአምናው መለኪያ በአራት ነጥብ ወርዷል። የኬንያ የሚዲያ ነጻነት ካለፉት ዓመታት ወዲህ እየቀነሰ መሄዱን ዘገባው አመልክቶ በጋዜጠኞች ላይ ገደብ የሚደረገው በፖለቲካ ሁኔታና በጸጥታ ችግር ምክንያት ነው ይላል ዘገባው። በመሰረቱ ኬንያ ለጋዜጠኞች የተሻለ የስራ ሁኔታ በመፍጠር በኩል ከሌሎቹ የምስራቅ አፍሪካ ጎረቤቶቿ ሀገሮች ለአስርተ ዓመታት ያህል የተሻለ ውጤት ስታሳይ ቆይታለች። ብሩንዲ ባለፈው መጋቢት ወር የተሳሳተ ወሬ ይነዛሉ በማለት የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲን አግዳለች። የአሜሪካ ድምፅ ደግሞ ላልተወሰነ ጊዜ እንዲቆም አድርጋለች። ስለ ቡሩንዲ ለአሜሪካ ድምፅ የሚዘግበው ጋዜጠኛ ኢሎጌ ካኔዛ ለአንድ ዓመት ያህል ኬንያ ሆኖ ነበር ስለ ቡሩንዲ የሚዘግበው። ኬንያ እሱን ለመሳሰሉት ጋዜጠኞች አስተማማኝ ሁኔታ ፈጥራለች ይላል።
Being outside, I'm allowed to talk to sources on the ground. You see, there is a difference.
ውጪ ሁኜ ቡሩንዲ ካሉ ምንጮች ጋር እንድነጋገር ይፈቀድልኛል። ልዩነቱን አያችሁ? የብሩንዲ መንግስት በአሁኑ ወቅት ሁሉም የውጭና የሀገሪቱ ዜጋ የሆኑ ጋዜጠኞች ለቢቢሲም ሆነ ለአሜሪካ ድምፅ እንዳይሰሩ አግደዋል። ስለሆነም እኔ ብሩንዲ ውስጥ ካሉት ይልቅ የተሻለ የምንጮች ተደራሽነት አለኝ።
ከመላ አፍሪቃ ለጋዜጠኞች እጅግ አደገኛ የሆነችው ሀገር በጦርነት የዳሸቀችው ሶማሊያ ናት። ሶማሊያ የሚሰራው ጋዜጠኛ አህመድ አደን ኬንያ ላይ መስሪያ ቤት አለው። ብዙ የሶማሊያ ጋዜጠኞች የግድያ ዛቻ ስለሚደርስባቸው ለመሰደድ ተገደዋል። በጋዜጠኞች ላይ የሚፈጸሙት ጥቃቶች ቢቀንሱም ብዙውን ጊዜ ጋዜጠኞች የአልሸባብ አማጽያን ሞቅዲሾ ላይ በሚያደርሷቸው ጥቃቶች ጉዳት ይደርስባቸዋል ይላል አህመድ አደን።
With the latest such a victim being popular Somali journalist Awil Dahir Salat from UK.
በቅርቡ በዚህ መልክ ሰለባ የሆነው ከብሪታንያ የመጣ ተወዳጅ ሶማሊያዊ ጋዜጠኛ አዊል ዳህር ሳላድ ነው። ሌላ ከካምፓላ የተመለሰ ሙሐመድ ራጊ የተባለ ጋዜጠኛም ተገድሏል። ስለሆነም አሁን በስደት የሚኖሩ ጋዜጠኞች ወደ ሶማሊያ መመለስ ያለባቸው አይመስለኝም።
ከአንድ ዓመት ተኩል በፊት ሞቅዲሾ ውስጥ ሰው በሚበዛበት አካባቢ የጭነት መኪና ላይ የተጠመደ ቦምብ በፈነዳበት ወቅት 587 ሰዎች ባንዴ አልቀዋል። ያኔ ታዲያ አሊ ኑር ሰይድ የተባለ ለአሜሪካ ድምፅ የሚሰራ የካሜራ ባለሙያ ተገደለ። የሥራ ባልደረባው አብዱልቃድር መሐመድ አዱሌ ከባድ ጉዳት ደረሰበት። አዱሌ ስለ ደረሰባቸው ጥቃት ሲገልጽ ቀኑ ቅዳሜ ነበርና ስለ ማዕከላዊ እስር ቤት ለመዘገብ ስንሰራ ነበር። ወደ መስሪያ ቤታችን ስንመለስ ታዲያ አደጋ ገጠመን። የስራ ባልደረባዬን አሊ ኑር ሰይድን አጣ። መላ አካዴሚ ጉዳ ጥቃት ደረሰብኝ ብሏል። ቪክቶር ቦሪ ኬንያ በሚገኘው የሚዲያ ካውንስል ምክትል ኃላፊና የፕሮግራም አስተዳዳሪ ናቸው። ኬንያ አሁንም ቢሆን በጋዜጠኞች ላይ ከሚገባው በላይ የሆኑ ገደቦች የምታደርግ ቢሆንም በፕረስ ነጻነት መለኪያ ከፍተኛ ውጤት አግኝታለች ብለዋል።
ኬንያ የተሻለች ናት እንላለን። ለጋዜጠኞች የተሻለ የሥራ ሁኔታ አላት ማለታችን ነው። መስተካከል ያለባቸው ነገሮች አሉ። በአማካይ ሲታይ ግን የኬንያ የፕረስ ነጻነት ካለችበት ቀጠና የተሻለ ነው።
ታንዛኒያና ኡጋንዳ በአሁኑ የፕረስ ነጻነት መለኪያ ታች ወርደዋል። የመለኪያው ዘገባ እንደሚለው ለሲቲዘን የተባለው የታንዛኒያ ጋዜጣ ስለ ሀገሪቱ የሽልንግ ዋጋ ማሽቆልቆል በመጻፉ ባለፈው የካቲት ወር ለአንድ ሳምንት ታግዶ ነበር። ኡጋንዳ ደግሞ ማህበራዊ መረቦችን በሚጠቀሙት ላይ ዕለታዊ ቀረጥ በመጣል የፕረስ ነጻነትን ለማዳከም ሞክራለች። እንዲህ አይነቱ እርምጃ ሲወሰድም በአፍሪካ የመጀመሪያው ነው ይላል የፕረስ ነጻነት መለኪያው ዘገባ።
ፕሮግራማችን ይቀጥላል። ከመጽሔቱ አንዱን ነበር የሰማነው። ቀደም ሲል እንደገለጽንላችሁ የዕለቱ አብይ ርዕስ ለሶስት ቀን አዲስ አበባ ላይ የተካሄደው የዓለም የፕሬስ ነጻነት ቀን አከባበር ላይ የተገኙ ተናጋሪዎችና ተሳታፊዎች የኢትዮጵያን ሂደት ማድነቃቸው የተገለጠበትና የዩኔስኮ የሽልማት ኮሚቴ አባል ንግግራቸውን ጨብ አድርገን ያሰማናችሁ ዘገባ እየተጠናቀረ ነው። እንደደረስ እናቀርባለን። ወደ ሌላው ዘገባ ልለፍ። የአሜሪካ ድምፅ ባለፉት 75 ዓመታት በዓለም ዙሪያ ያሉ የተለያዩ አድማጮችና ተመልካቾች ከሌሎች ምንጮች ሊያገኟቸው የማይችሏቸውን መረጃዎች ለዓለም ሲያደርስ መቆየቱን ዋና ዲሬክተሯ አማንዳ ቤኔት ገልጠዋል። ዛሬ እየተከበረ ያለውን የዓለም የፕሬስ ነጻነት ቀን ምክንያት በማድረግ ከባልደረባችን ሳሌም ሶሎሞን ጋር ቃለ ምልልስ ያደረጉት ቤኔት በራሳቸው የጋዜጠኝነት ሕይወትና የቪኦኤ ዳይሬክተር ሆነው በአፍሪካ ሀገሮች ባደረጓቸው ጉብኝቶች ከጋዜጠኞች ያገኟቸውን ቁም ነገሮችም አካፍለውናል። ሰሎሞን አባተ ነው ያጠናቀረው።
ነጻ ፕሬስ፣ ነጻ መገናኛ ብዙሃን በሌሉበት ዴሞክራሲ ይኖር ዘንድ ዘበት ነው። የቪኦኤ ዳይሬክተር አማንዳ ቤኔት ቃለ ምልልስና ሐሳብ መነሻ ቃላት ናቸው። በዚህም ምክንያት አሉ ቤኔት፣ የፕሬስ ነጻነት የዩናይትድ ስቴትስ ሕገ መንግሥት የመጀመሪያው ማሻሻያ መሠረት መሆኑ የአጋጣሚ ጉዳይ አይደለም። ለሕዝቡ ገለልተኛና ነጻ ሆኖ መረጃ ሊያቀርብ የሚችል ወገን በሌለበት ሁኔታ ዴሞክራሲያዊ ኅብረተሰብን መፍጠር ከቶ አይቻልምና።
And you can see around the world when governments are in trouble or doing something that the people wouldn't like, when there's
ስለዚህም ባለም ዙሪያ እንደምትመለከቱት መንግስታት ችግር ውስጥ በሆኑ ጊዜ ወይም ህዝቡ የማይወደውን አንዳች ነገር ባደረጉ ጊዜ ወይም ስልጣንን በኃይል የመቆጣጠር እርምጃዎች ሲወስዱ፣ መፈንቅለ መንግስት ሲፈጸም፣ ጥያቄ ውስጥ የሚገቡ ምርጫዎች ሲካሄዱ ቀድመው የሚወስዱት እርምጃ መገናኛ ብዙሃኑን መዝጋት ነው።
ይህ ለመሆኑ ለምን ይሆን? ዳይሬክተር ቤኔት መልሱን ቀጠሉ።
It's because they realize that information is power.
ምክንያቱም መረጃ ኃይል እንደሆነ ይገነዘባሉና ነው።
እናም ህዝቡ ብዙ ኃይል በእጆቹ ውስጥ ሲኖር የመሪዎቹን ስልጣን ሚዛን ላይ የማስቀመጥ አቅምና ጉልበት አለው ማለት ነው። ስለዚህ ስልጣናቸውን ጨምድደው ለመቆየት እንዲችሉ መገናኛ ብዙሃኑን ይዘጓቸዋል ብለዋል ቤኔት። በዓለም ዙሪያ እውነትና ሐቀኛ መረጃ ዛሬ ፈተና ላይ ናቸው። የሳሌም ጥያቄ ቀጠለ። የተፈተነና የእውነተኛ ጋዜጠኛነት አስፈላጊነት ከምን ጊዜም በላይ አስፈላጊነቱ እየታየ ነው። እንገነዘባለን። አሁን እርሶ ካሉት በመነሳት እናም በዚህ ሁኔታ የአሜሪካ ድምፅ ቦታ የት ይሆን? አማንዳ ቤኔት ይመልሳሉ።
For 75 years, the Voice of America has had its mission to bring
ለሰባ አምስት አመታት ያህል የአሜሪካ ድምጽ ገለልተኛ የተረጋገጠ ዜናና መረጃዎችን ሊያገኙአቸው ለማይችሉ ወይም ሌላ መንገድ ለሌላቸው ሀገሮች ህዝቦች እያደረሰ ይገኛል። በዓለም ዙሪያ ላሉ እጅግ ዝግ ወደሆኑ ሀገሮች ነው የምናሰራጨው።
በዓለም ዙሪያ ለነጻ ፕሬስ መረጃ ቅርበት ያለው ወይም ክፍት የሆነው ህዝብ ከ13 ከመቶ እንደማይበልጥ ሚስ ቤኔት አስታውሰው፣ እያገለገልን ያለነውም ከዚያ ውጭ ያለውን ሰፊ የዓለም ህዝብ ሊያምነው የሚችለውን መረጃ እንዲደርሰው ለማድረግ ነው ብለዋል። በዚህ ሁኔታ ውስጥ ታዲያ በእነዚያ ዝግ ባሏቸው ሀገሮች ውስጥ ለነጻ መገናኛ ብዙሃን ባልታደሉቱ መረጃን ለህዝብ ለማድረስ በየዕለቱ እየጣሩ ያሉ የሚዲያ ሠራተኞችም ማንኛውም በመደበኛዎቹ የአካባቢ መድረኮች ላይ ያለ ሰው ለሚደርሱበት ችግሮች የተጋለጡ መሆናቸውን ቤኔት ተናግረዋል።
So they were saying, you know, we can be the best journalists in the world, we can report the best story in the world, but we can't get anybody to run it because the person that owns the station
ሊዘጓቸው ከሚሞክሩና ከሚዘጓቸውም ሰዎች ጋር መታገል ይጠበቅባቸዋል። መሳሪያዎቻቸውን ከሚቀሟቸው ጋር መታገል ይኖርባቸዋል። ይደበደባሉ። ምስጋና ይግባውና ለጊዜውኛ ጋር እስር ቤት ያለ ጋዜጠኛ የለም። ይሁን እንጂ ለመያዝና ለመታሰር የተጋለጡ ናቸው። ስለዚህ በየአካባቢው ካሉ ጋዜጠኞች ጋር ተመሳሳይ ስጋት ነው የሚጋፈጡት። እኛ ሽፋን በመንሰጥባቸው ሀገሮች ውስጥ የምንመረኮዘውም በእንዲህ አይነት ደፋር ጋዜጠኞች ላይ ነው።
የቪኦኤዋ ዳይሬክተር አፍሪካ ውስጥ በአካል ተገኝተው ሁኔታውን ታዝበዋል። ከጋዜጠኞች ጋር ተነጋግረዋል። በናይጄሪያና በማዕከላዊ አፍሪካ ሪፐብሊክ በዩጋንዳ የሪፖርተሮችን የዕለት ተዕለት ፈተናዎች ታዝበዋል። ስራቸውን እያከናወኑ ሳሉ የተደበደቡ ጋዜጠኞችን ዩጋንዳ ውስጥ አግኝተዋል። ከመላ አፍሪካ ሰብስበው ያነጋገሯቸው ጋዜጠኞችና የመገናኛ ብዙሃኑ ባልደረቦች ስለ ችግሮቻቸው ሲናገሩ የሚሰሩት የራሳቸው ፍላጎትና ተልእኮ ያላቸው ሰዎች በሚቆጣጠሯቸውና በሚያስተዳድሯቸው የሚዲያ ተቋማት ውስጥ እንደሆነ እንዳጫወቷቸው አማንዳ ቤኔት ገልጸዋል።
So they're having to deal with the fact that people try and shut them down.
በድፍን ዓለም እጅግ ምርጥ ጋዜጠኞች መሆን እንችላለን ብለውኛል። በዓለም እጅግ ድንቅ የሆኑ ታሪኮችን መዘገብ እንደሚችሉ ነግረውኛል። ነገር ግን እነዚያን ታሪኮች ለአየር ወይም ለህትመት የሚያበቃልን አናገኝም። ምክንያቱም መገናኛ ብዙሃኑ የተያዙት የራሳቸው አጀንዳ ባላቸው ሰዎች ነው። ይህ ትልቅ ችግር ነው። ሌላው ችግር አፍሪካ ውስጥ ጋዜጠኞች የሚከፈላቸው ደሞዝ እጅግ አነስተኛ በመሆኑ ከጋዜጠኝነት መርህና ስነ ምግባር ውጪ በሆነ መንገድ የድብቅ ክፍያዎችን ወደ መቀበል ይሄዳሉ። ስለማይከፈለን ነው ይህንን የምናደርገው፣ የህይወት ጉዳይ ነው ይላሉ። ይህ እጅግ የከበደ ፈተናና ትግል ነው ለነሱ።
አማንዳ ቤኔት ስለ ሴት ጋዜጠኞችም ሲናገሩ የራሳቸውንም የጋዜጠኛነት ዘመን አስታውሰዋል። የአፍሪካ ጋዜጠኞች እኔና ጓደኞቼ የዛሬ 40 ዓመትና ከዚያ በፊት እንጋፈጣቸው ከነበረ ችግሮች ጋር ዛሬ እየተጋፈጡ መሆናቸውን ታዝቤያለሁ ብለዋል።
And it made me remember about, you know, my own past when it was a really very unusual thing to have a woman journalist.
ሴት ጋዜጠኛ ባልተለመደችበት ዘመን ያሳለፍኩትን የራሴን ህይወት ያስታውሰኛል። በተመሳሳይ ጊዜም ስለ ቤተሰብም ማሰብ መስራት ይጠበቅብሃል። የማድቤቱም ዝግጅት ህፃናትንም ማሳደግ። እናም እነሱ እንደምን ያለ መልካም ስራ ያከናወኑ መሆናቸውን መገንዘባቸውን ማየቴ ያስደስተኛል።
ነጻ ፕሬስ ለዲሞክራሲያዊ ህብረተሰብ እጅግ አስፈላጊው ጉዳይ ነው ብለዋል የቪኦኤ ዳይሬክተር አማንዳ ቤኔት። ህዝቡ የሚያምነውን መረጃ ካላገኘ፣ የሚደርሰውን መረጃ ካላመነ ኃይል የለውም ማለት ነው። ኃይል የሌለው ህዝብ ደግሞ ዲሞክራሲም የለውም።
እሺ፣ ቀደም ሲል የዕለቱ አብይ ርዕስ እየተጠናቀረ ነው ብለን ነበር። ተጠናቅሮ ተዘጋጅቶ ቀርቧል። እንዲህ ነው። ለሶስት ቀናት በአዲስ አበባ የተካሄደው የዓለም የፕሬስ ነጻነት ቀን አከባበር ላይ የተገኙ ተሳታፊዎችና ተናጋሪዎች ኢትዮጵያ በዘርፉ ያስመዘገበችውን ለውጥ አድንቀዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው መጋቢት ወደ ስልጣን ከመጡ በኋላ ኢትዮጵያ በዓለም የፕሬስ ነጻነት የደረጃ ሰንጠረዥ 40 ደረጃዎችን አሻሽላለች። የፕሬስ ነጻነትን ይበልጥ ማረጋጋትና ኃላፊነት የማይሰማቸውን የመገናኛ ብዙሃንና ማህበራዊ ሚዲያዎች መስመር ማስያዝን አጣጥሞ መሄዱ ግን ፈተና ሊሆን እንደሚችል ተገልጧል። እስክንድር ፍሬው ነው ዘገባውን የላከልን።
የዓለም የፕሬስ ነጻነት ቀን በአዲስ አበባ መከበር ከጀመረ አንስቶ እነሆ ጠቅላይ ሚኒስትር አብይ አህመድና መንግስታቸው እንደተወደሱ ቀጥለዋል። ምክንያቱ ደግሞ እንዲህ ባጠረ የአንድ አመት ጊዜ ሌሎች ያልሰሩትን መስራታቸው ነው። በአፍሪካ ኢኮኖሚ ኮሚሽን አዳራሽ በተካሄደው ስብሰባ የተናገሩ ሁሉ እንዳሉት በዓለም የፕሬስ ነጻነት መለኪያ ሰንጠረዥ በአንድ አመት 40 ደረጃዎችን ያሻሻለ አገር ኖሮ አያውቅም። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዳይሬክተር፣ የአፍሪካ ህብረት ኮሚሽን ሊቀመንበር፣ የእንግሊዝ የውጭ ጉዳይ ሚኒስትርና ሌሎችም ይህንኑ ነጥብ ጠቅሰዋል። አገሪቱን በርቀት ብቻ ያውቁ የነበሩ ጋዜጠኞችም በዚህ መረጃ መሳባቸውን ተናግረዋል። ሐሚድ ሚር ፓኪስታናዊ ጋዜጠኛና የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ የሽልማት ኮሚቴ አባል ነው።
When I was contacted by UNESCO that you should come to Ethiopia.
ወደ ኢትዮጵያ መሄድ እንዳለብኝ ከዩኔስኮ ሲነገረኝ በመጀመሪያ ያሰብኩት ኢትዮጵያ መሄደው ለምንድን ነው የሚል ነበር። እና ዩኔስኮ የዓለም የፕሬስ ነጻነት ቀንን ለምን በኢትዮጵያ ማክበር እንደወሰነ ጥናት ሳካሄድ ተደነቅኩኝ። ብዙም ሳይርቅ ከአንድ አመት በፊት እንደ አውሮፓ አቆጣጠር በ2018 ኢትዮጵያ በርካታ ጋዜጠኞች የታሰሩባት አገር ነበረች። በርካታ ጋዜጦችና ድረገጦች ተዘግተውም ነበር። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ግን መገናኛ ብዙሃንን ነጻ አደረጉ። ሁሉንም የፖለቲካ እስረኞች ፈቱ እና በርካታ ጋዜጠኞችም ከእስር ተለቀቁ። እና ዩኔስኮ የዓለም የፕሬስ ነጻነት ቀንን በኢትዮጵያ ማክበሩ ትክክል ነው ብዬ አሰብኩ። መሄድ አለብኝም አልኩ።
እናም ባለፈው አንድ አመት ብቻ ወደ 100 የሚጠጉ ጋዜጠኞች በተገደዱበት፣ ከ300 በላይም በእስር ቤት በሚማቀቁበት ዓለም ኢትዮጵያ በአጭር ጊዜ ያሳየችው ምርታ ተስፋ ሳይሆን አልቀረም። ፖለቲካዊ ፈቃደኝነት ካለ ብዙ መስራት እንደሚቻል ያሳያል ብለዋል የእንግሊዙ የውጭ ጉዳይ ሚኒስትር ጀርሚ ሃንት። ከሚዲያ ነጻነት አንጻር በአንድ አመት ውስጥ የተገኘው ውጤትና ያስገኘው ዓለም አቀፍ ተቀባይነት ያበረታታቸው የሚመስሉት የኢትዮጵያው መሪ ግን አሳሳቢ ጉዳይም አለባቸው። የተፈጠረውን ነጻነት ተከትለው የተሰራጩ ያሉ ሐሰተኛ መረጃዎች፣ ኃላፊነት የጎደላቸው አሰራሮች ሊታሰብባቸው እንደሚገባ ነው ትናንት ማምሻውን በሸራተን ሆቴል በተካሄደ የራት ግብዣ ስነ ስርዓት ላይ የተናገሩት።
ሚዲያ ኤስታብሊሽመንትስ ኤንድ ሲቲዝን ጆርናሊስትስ ኒድ ቱ ሲዝ ዘ ከረንት
የመገናኛ ብዙሃን ተቋማትና የዜጋ ጋዜጠኞች የአስቸኳይ የሆነውን የመገናኛ ብዙሃን ሰፊ ምህዳር መሰረት በማድረግ ብዕሮቻቸውንና ድምጾቻቸውን ሙያዊ ስነ ምግባርን ከግምት ባስገባ መልኩ መጠቀም አለባቸው። የመገናኛ ብዙሃን ምህዳር መስፋት ለተዛቡ መረጃዎች ሁኔታ እንዳያም እንዳመቻቹ የጥላቻ ንግግርና የውሸት ዜናን እንዳስፋፉ ማረጋገጥ አለብን። ኢትዮጵያ አቅሟን አድምጣ በመጠቀም ወደፊት ለመራመድ በተዘጋጀችበት በአሁኑ ሰዓት ሊሳካ የሚችለው መረጃ በመስጠት ሥራ ላይ የተሰማሩት ሰዎች ከነጻነት ጋር የሚመጣውን ኃላፊነት ሲገነዘቡ ብቻ ነው።
በኢትዮጵያ በአንድ አመት ጊዜ ብዙ ርቀት የሄደውን የመገናኛ ብዙሃን ምህዳር መስፋት ተከትለው የታዩ ችግሮች መኖራቸውን በዘርፉ የተሰማሩ ባለሙያዎችም ያምናሉ። የአዲስ ስታንዳርድ ዋና አዘጋጅ ጸዳለ ለማ ከነዚህ አንዷ ናት።
For far too long we've been asking the government to liberalize the media, to lift this pressure on the media, its suppression on the media.
በጣም ለረጅም ጊዜ መንግስት መገናኛ ብዙሃኑን ነጻ እንዲያደርግ ስንጠይቅ ቆይተናል። በሚዲያ ላይ የነበረውን ጫናና ጭቆናውንም እንዲያነሳ። ባለፉት በርካታ አመታት ቁጥራቸው የበዛ ጋዜጠኞች መስዋዕትነት ከፍለዋል። አሁን ያ ጊዜ ደረሰ። ምህዳሩ ሲሰፋ ሳንዘጋጅ ደረሰብን። ነጻ መሆንን እንዴት እንደምናስተናግደው አላወቅንም።
በአዲስ አበባ ሲካሄድ የቆየው የዓለም የፕሬስ ነጻነት ቀን አከባበር ስነ ስርዓት አሁን ማምሻውን ተጠናቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዓለም አቀፍ የፕሬስ ነጻነት ቀን በተከበረ ቁጥር ላለፉት 18 ዓመታት የእስር ቤት የተዘጋባቸው በሕይወት ስለመኖራቸው እንኳን የማላውቀው ጋዜጠኛ ጓደኞቼ ሁኔታ ይረብሸኛል። ይህን ያለው ኤርትራ ውስጥ ይታተም የነበረ ሰቲት የተሰኘ ጋዜጣ መስራችና አዘጋጅ አሮን ብርሃነ ነው። አሮን ብርሃነ አሁን የሚገኘው ካናዳ ሲሆን የኤርትራ መንግስት ጓደኞቹን እንዲፈታ መወትወቱን አላቋረጠም። ጽዮን ግርማ ዝርዝሩን ይዛለች።
ከ16 ዓመታት በፊት ከኤርትራ ከመታሰር አምልጦ ካናዳ የሚገኘው ኤርትራ ውስጥ ይታተም የነበረው የቀድሞ ሰቲት ጋዜጣ መስራችና አዘጋጅ አሮን ብርሃነ አሁን በእስር ላይ የሚገኝ ዳዊት ይስሐቅ የተባለ ኤርትራና የስዊድን ዜግነት ያለው ጋዜጠኛ ጓደኛው እንዲፈታ መወትወት ከጀመረ ዓመታት መቆጠሩን ይናገራል። ከታሰረ 18 ዓመታት ተቆጥረዋል ይላል።
በጣም ጎበዝ የሆነ ራይተር ነበረ። 3 ልጆች አሉ። እሳቸው በስዊድን አሉ። አሁን አድገዋል። ዳዊት ከእስር ቤት ሲገባ 2001 ማለት ነው፣ ኦልሞስት 18 ዓመት ልበለው፣ የእሱ ልጆች ማየቱን አልቻለም ማለት ነው። እዚያው እስር ቤት ነው ያለው። የእሱ ሁኔታ የዳዊት ነው። በጣም ጥሩ ኮሊግ ነው። ከእሱ ጋር መስራት ደስ የሚል ነው። በጣም ታለንትድ የሆነ ራይተር ነው። ጋዜጠኛ ብቻ አይደለም፣ ሂ ዋዝ ኦልሶ አን አውተር። 2 መጽሐፍ ጽፈዋል። ሁል ጊዜ ሰው መርዳት ይፈልጋል።
ልጆቹ አሁን አድገዋል። ሲታሰር 7 ዓመቷ የነበረች ልጁ አሁን 25 ዓመት ሆኗታል ይላል። አሮን በቅርቡም ወደ ስዊድን ተጉዞ ከዳዊት ቤተሰቦች ጋር በመሆን የስዊድን የሕዝብ ተወካዮች ምክር ቤት አባላትና የመንግስት ባለስልጣናትን ማነጋገራቸውን ይናገራል።
አሁን ስዊድን የሚከተለው ፖሊሲ ሳይለንት ፖሊሲ የሚባል ነው። እዚያው ምንም ለውጥ ስላላመጣ ስዊድን ብዙ ሶፍት ፓወር አለ። ስዊድን ብዙ ኢንፍሉዌንስ አለ። ስለዚህ ለዳዊት ከቤት ማሰርት ከእስር ቤት ለመውጣት ኤርትራ መንግስት ፕሬሽር ማድረግ እንዳለባት ኮንስሌት በመዝጋት ወይም የትራቨል ባን በማድረግ እዚያው የሲኒየር ኦፊሻልስ የመንግስት የሆኑ በተለያየ መንገድ ለኤርትራ መንግስት ጥሩ የሆነ ፕሬሽር በማድረግ ዳዊት እንደሚፈታ ማድረግ እንዳለባቸው። ሳክሰስፉል የሆነ ሚቲንግ ነበረ፣ ግን ምን አይነት ውጤት ይኖራል በድሮ ነው ማየት አለብን ማለት ነው፣ መጠበቅ አለብን።
አሮን ከቅርብ ጓደኛውና እስረኛው ጋዜጠኛ ዳዊት በተጨማሪ ሌሎች ጓደኞችም በዚያ እስር ቤት አሉ ይላል።
ሁሉም በእስር ቤት ያሉ የኔ ጓደኞች ኮሊግስ የነበሩ እስካሁን በእስር ቤት ነው ያሉ።
የስራ ባልደረቦች የነበሩ?
አዎ፣ ከኔ ጋር ይሰሩ የነበሩ ጋዜጠኞች፣ የሌሎች ጋዜጣዎች አዘጋጅ የነበሩ ሁላቸውም በእስር ቤት ነው ያሉ። ሲንስ 2001
ከ2011 በአውሮፓውያን አቆጣጠር ማለት ነው።
አዎ አዎ። ሶ በዚያው ጊዜ አባውት 18 ዓመታት ሆኗል ማለት ነው። በእስር ቤት ሲገቡ እስካሁን በፍርድ አልቀረቡ። ከአምስት በላይ እዚያው በእስር ቤት ነው ሞተዋል። የሌሎች ጉዳይ የእሳቸው ሁኔታ በደንብ አናውቅም። በህይወት አሉም የለውም ማወቅ አይቻልም። ምክንያቱ እዚያው እስረኞች በምንም የሆነ ሰው መድረስ አይፈቀድላቸውም። ምክንያቱ መንግስት አላፍቅድም። አምኒስቲ ኢንተርናሽናል፣ ሬድ ክሮስ ኢቨን የእሳቸው ቤተሰብ የት አሉ ብሎ መጠየቅ አይችሉም። ሰው መድረስ አይችሉም። ሰው በዚያው ምክንያት ምንም ነገር አናውቅም ማለት ነው። አንፎርቹኔትሊ በኤርትራ ከዚያው ጊዜ ጀምሮ ማለት ነው ነጻ ፕሬስ የሚባል የለም። 17 የሚሆኑ ጋዜጠኞች በእስር ቤት አሉ። ምናልባት ከዚያቸው ሀፍ ኦፍ ዘም በህይወት አሉ የለውም የሚታወቅ የለም። ግን በጣም የሚያሳዝን አዚሁ ከባድ ጉዳይ ነው ማለት ነው።
የኤርትራ መንግስት ምንም አይነት ምላሽ አይሰጥም እና ሙከራ ታደርጋላችሁ ለማግኘት?
ቀን ታላቅ ችግር የሆነ ኤርትራ መንግስት አይደለም፣ እዚያው የሽፍታ መንግስት ነው። ምክንያቱ የትክክል የሆነ የመንግስት አሰራር አይሰራም። የመንግስት ኢንስቲትዩሽኑን የለውም። እንደሱ ስለሆነ በሁሉ ሚንስ የምታደርገው ሙከራ ብዙ ፋይዳ አይኖርም። በኢንተርናሽናል ኮሚኒቲ የሚደረግ ጥረት፣ በሂማን ራይትስ ኦርጋናይዜሽን የሚደረግ ሪፖርት ለሁሉ በአሉታ ነው የሚመለስ። እንደሱ ስለሆነ ከኤርትራ መንግስት በደንብ የሆነ ንግግር አድርገህ ጉዳዩ መፍታት አይቻልም ማለት ነው። ምክንያቱም ትክክል የዓለም ህግ ተከትሎ የሚሰራ መንግስት አይደለም በኤርትራ ያለው።
ሌላዋ ኤርትራ ውስጥ ሬዲዮ ባና ይባል በነበረ የትምህርት በሬዲዮ ፕሮግራም ውስጥ ተሰራ የነበረችና 6 አመታትን በእስር አሳልፋ አሁን ጀርመን የምትገኘው ይርጋለም ፍሳህን የአሜሪካ ድምጽ ዘጋቢ ሳሌም ሰለሞን አነጋግራት ነበር። እርሷና ጓደኞቿ ታስረው ሲከሰሱ ውጭ ሀገር ለሚገኝ ሬዲዮ መረጃን አቀብላችኋል የሚል ክስ እንደነበረበት፣ ነገር ግን እነርሱ ስለሚሉት ሬዲዮ እንኳን ልትሰራበት ቀርቶ ስለመኖሩም ክሱ ሲቀርብባት እንደሰማች ትናገራለች።
መስል ሐሳብካ ምግላጽ አብ ኤርትራ ወግዒ ካብ ስኽልከል 10 ዓመት ኮይኑሎ
ኤርትራ ውስጥ ሐሳብን በነጻነት መግለጽ በይፋ ከተከለከለ 20 አመታትን አስቆጥሯል። በእነዚህ 20 አመታት ውስጥ እኛ ሐሳብን በነጻነት የመግለጽ መብት ያለን መሆኑን ረስተን በነጻነት ሐሳብን ማሰላሰል፣ ዝም የማለት መብት፣ የመስማትም መብት የሌለን ዜጎች ሆነናል። ብዙ ሰዎች የውጪ የተለያዩ የሚዲያ ተቋማትን በመከታተላቸው ምክንያት በእስር ሲማቅቁ አይተናል። አስተሳሰብ እንዲህ አይነት ነው ተብለው በእስር ላይ የሚገኙ ሰዎች አሉ። ስለዚህ እኛ የመናገር መብት ብቻ ሳይሆን የማሰብ የመስማት መብታችንንም ተነጥቀናል፣ ዝም የማለት መብትም ጭምር።
የኤርትራ መንግስት ወንጀል የሰሩ ሰዎች እንጂ ጋዜጠኞችም ሆነ የፖለቲካ እስረኞች እንደሌሉ ይናገራል። እነዚህ የታሰሩት ሰዎችም ከተቃዋሚና የውጭ ኃይላት ጋር ግንኙነት በመፍጠር መንግስትን ለመገልበጥ የሚሰሩ ናቸው ከማለት ውጪ ምንም አይነት መረጃ ሲሰጥ ተሰምቶ አይታወቅም።
ፕሮግራማችን ይቀጥላል። ቆንጂት፣ የዓለም አቀፍ የፕሬስ ነጻነት ቀንን በሰፊው ነው የዘገብነው።
ልክ ነው። አሁን ወደ ሱዳን እንሂድና ወደ ተቀሩት ዘገባዎቻችን እናልፋለን።
የተያያዘ ነው
በዚሁ ጉዳይ ነው። ሱዳን ውስጥ ከተቃውሞ እንቅስቃሴዎቹ ተከትሎ የተገኘው የሚዲያ ነጻነት ለጊዜው ነው እንጂ የሚዘልቅ አይደለም ይላል አንጋፋ ሱዳናዊ ጋዜጠኛ አልታይብ የተባለው የአረብኛ ጋዜጣ ዋና አዘጋጅ አስካን ሜርጋኒ። ኦመር አልበሽርን ከስልጣን ያስወገደው አመጽ ለጋዜጠኞች መልካም ድባብ ፈጥሯል። ይሄ የተረጋገጠ ሆኖ ሳለ ለሰላሳ አመታት ጸንቶ የቆየው አፋኝ የሚዲያ ሕግ ጋዜጠኛው ራሱ የራሱ የሳንሱር መቀስ እንዲሆን አድርጎታል አለና ብዙ ጋዜጠኞች አሁንም ቢሆን አዲሶቹን ወታደራዊ ገዢዎች የሚመለከት ዘገባ ጽፌ ምን ጣጣ አስገባኝ የሚል ፍርሃት ውስጥ ናቸው ብሏል።
የማይነካ ነገር አልነካም ማለት። አመሰግናለሁ ቆንጂት። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በስፋት የዛሬ በዓለም አቀፍ ደረጃ የሚከበረውን የፕሬስ ነጻነት ቀን የተመለከተ ዘገባ በስፋት ቀርቧል። ወደሚቀጥለው ሁለተኛ አጋማሽ እንሄዳለን። ወቅታዊ ርዕሰ ጉዳይ ነው ያለን። ከዛ ወጣ ያለ ሶማሌ ክልል መንግስት የአፋር ታጣቂዎች 11 የሶማሌ አርብቶ አደሮችን ገደሉብኝ ሲል ይከሳል። ግድያውን ተከትሎ አፍደም አካባቢ የሚኖሩ ወጣቶች የኢትዮጵያ ጅቡቲ ባቡር መስመርን የዘጉ ሲሆን ፌዴራል ፖሊስ ሀዲዱን ለማስከፈት በወሰደው እርምጃ ሌላ አንድ ተጨማሪ ሰው ተገድሏል ተብሏል። የአፋር ክልል መንግስት ግን ድርጊቱን መሰረተ ቢስ ውንጀላ ብሎታል። አዲስ ቸኮል ነው ዘገባውን የላከው።
ሶማሌ ክልልን ከአፋር ከምዕራብና ምስራቅ ሐረርጌ እንዲሁም ከድሬዳዋና ጅቡቲ ጋር የሚያዋስነው ሰሜናዊ የሶማሌ ክልል ዞን የሆነው የሲቲ ዞን አስተዳዳሪ አቶ ኡመር አብዲ በተለይ ለአሜሪካ ድምጽ ሬዲዮ እንደተናገሩት የአፋር ክልል ፖሊስ በ17 አርብቶ አደሮች ላይ ጥቃት ፈጽሟል ብለዋል። ትላንትና ስለሆነው አቶ ኡመር እንዲህ ይላሉ።
ትላንትና ሜሶ ወረዳ ማርተኔ ቀበሌ የምትባላለች አንዘባራካ የሚያዋስናት አለች እና እዛ ነው የተከሰተው ይሄ ግድያ። አርብቶ አደሮች ናቸው እዛ አካባቢ ያሉት እና ጠዋት ወደ 2 ሰዓት አካባቢ ከቤታቸው ሲንቀሳቀሱ እዛ ያደረላቸው የአፋር ልዩ ፖሊስ ነበረ እና ወደ 3 ሰዓት አካባቢ 17 ሰዎች ነበሩ። ከብቶቹ ፊት ለፊት አትለስ ባለፈውም ጦርነት ስለተካሄደ እዛ አካባቢ ለማቃረብ አንድ ኪሎ ሜትር አካባቢ ስርቆ ነው የአፋር ፖሊስ ያገኛቸውና 17 ሰዎች 11 ወዲያውኑ ሞቱ። አራት ቆስሏል። ሁለቱ ደግሞ አመልጠው አሁን ሰዓት ሙሉ ነው ያሉት ወይም ማይስ ወረዳ ነው ያሉት።
የአፋርና ሶማሌ ክልሎች አብዛኛው ነዋሪያቸው ሶማሌ በሆኑባቸው ሶስቱ አወዛጋቢ ቀበሌዎች ማለትም በገዳማይቱ፣ ኡንዱፎና አደይቱ ይገባኛል ግጭት ውስጥ ገብተው ነበር። በእነኚህ ቀበሌዎች መነሻነት የአፋርን የሶማሌ ክልልም ወጣቶች የኢትዮ ጅቡቲ መንገድን በመዝጋት ሀገር አቀፍ ትኩረት ለማግኘት ሞክረው ነበር። የእነኚህ ሶስት ቀበሌዎች ችግር በጊዜያዊነት ቢፈታም በሁለቱ ክልሎች ታጣቂዎች መካከል ግን አልፎ አልፎ ግጭቶች እንደተከሰተ ይነገር ነበር። አሁን የአፋር ክልል ታጣቂዎች ለምን ብለው ይህን መሰል ጥቃት ያደርሳሉ ስንል የሲቲ ዞን አስተዳዳሪ አቶ ዑመርን ጠይቀን ነበር።
ከመጨረሻዎቹ አምስት ወራት ተመሳሳይ ጥቃቶች እዛ አካባቢ የአፋር ልዩ ፖሊስ እየፈጸመ ነው ያለው። ዋናው ምክንያት ይሄ መሬት ለእናንተ አይገባችሁም፣ አያቶቻችን ናቸው የወረሳችሁት የሚል እምነት አላቸው እና ይህንን ነው እንግዲህ በአሁኑ ሰዓት ፖለቲካ ለንባረ መጠቀም ያንን መሬቱን እንመልሳለን የሚል እምነት ነው ያላቸው። አሁን ከዛ ውጭ ያለው ነው አሁን ግጭቶች እየተከሰቱ ያሉት እንጂ እንዱፎ አሬቱና ገረመይቱ አይደለም። ወደ ውስጥ 40 ኪሎ 50 ኪሎ ሜትር የገቡበትም ቦታዎች አሉ። ለምሳሌ አሁን ከአዴት በታች 60 ኪሎ ሜትር ገብቶ አደል የሚባል አሁን በአሁንም ሰዓት የአፋር ልዩ ፖሊስ ተቆጣጥሮ ነው ያለው። ለፌዴራልም አሳውቀናል፣ ለክልልም አሳውቀናል። መከላከያም ያውቃል ይሄንን ነገር። ቀበሌዎችን አሁን እስከ አብዶም ድረስ የኛ ነው የአፋር የሚል እምነት አላቸው እና ያንን ነው ትልቁ መንስኤ ያይ ማለት የምችለው።
የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑት አቶ አህመድ ካሊዮታ ግን በሲቲ ዞን አስተዳዳሪ እየቀረበ ያለውን ክስ አይቀበሉም።
አፋር ልዩ ፖሊስ እዚህ አካባቢ ከወጣ 4 ወር አልፎታል። መጀመሪያ ከግጭቱ መንስኤ በኋላ እንግዲህ ሰላምና ደህንነት መጠበቅ የመከላከያ ስራ ነው ተብሎ አካባቢው ላይ የነበረ ልዩ ፖሊስ ከዛ ከወጣ 4 ወራቸው
እነኛ ሶስቱ ቀበሌዎች ሳይሆን ሌላ ቦታ ነው የሚሉት።
ሌላ ቦታ ድረስ የመግባት እንትን የላቸውም። የለም እኮ እዚህ ውስጥ አሁን ዝም ብሎ ስም መጥፋት አላደረ የሽብር ድርጊት ፈጽሞ እንትን ብሎ ከዛ በኋላ ስም መጥፋት ዘመቻ እንጂ ሌላ የፖለቲካ ትርፍ ቁርሾ መፈለግ እንጂ ማለት ነው። አፋር ውስጥ እንዲህ አይነት ፍላጎት ያለው አካ አይደለም። የቦርደር ጉዳይ ነው፣ በግልጽ የሚታወቅ ነው። የፌዴራል መንግስት ነው የያዘው፣ የሰላም ሚኒስቴር ነው የያዘው። ስለዚህ እነሱ እስኪፈቱ ድረስ በድርድር በሂደት ያለ ጉዳይ ነው። ከዛ ውጭ እዛ ድረስ ገብቶ ኮንፍሊክት የሚፈጥር የአፋር እንትን የለም።
እስከ 60 ኪሎ ሜትር ወደ ውስጥ ገብተው ጥቃት ፈጽመብናል ነው የሚሉት?
የለም የለም የለም፣ እዛ ድረስ የሚገባ የአፋር እንትን የለም። እዛ አካባቢ ከወራቶች በፊት ኮንትሮባንዲስት ሀይሎች ካምፕ እንትን የተባለ ነበር። የዛን ላይ እንትን የተባለ ነገር ነው የነበረው። ከዛ ውስጥ 60 ኪሎ ሜትር አይደለም 20 ኪሎ ሜትርም ወደ ውስጥ የገባ አካል የለም።
በትላንትናው ዕለት የሰዎቹ መገደል ከተሰማ በኋላ አፍደም የሚገኙ የሶማሌ ወጣቶች ተቃውሟቸውን ለመግለጽ የኢትዮ ጅቡቲን የባቡር መስመር ዘግተው ነበር። መስመሩ መዘጋቱ ትክክል አይደለም የሚሉት የሲቲ ዞን አስተዳዳሪ በወረዳው የሀዲዱን ደህንነት ለማስጠበቅና የተዘጋውን ለማስከፈት የተዋቀረው ኮሚቴ አባል የሆነው መሐመድ አደን ሙሴ የተባለ የአፍደም ወረዳ አቃቤ ሕግ መንገድ የዘጉ ወጣቶችን በሚያነጋግርበት ወቅት በፌዴራል ፖሊስ መቁሰሉንና ሆስፒታል ሲደርስ መሞቱን ጨምረው ገልጸዋል። ከፌዴራል ፖሊስ ለጉዳዩ ለማጣራት ያደረግነው ሙከራ አልተሳካም። በአፋርና የሳ ግጭት የባቡር መስመሩ ተዘግቶ እንደነበር መስማታቸውን ለቪኦኤ የተናገሩት የኢትዮ ጅቡቲ የባቡር ትራንስፖርት አክሲዮን ማህበር ስራ አስኪያጅ አቶ ጥላውን ሳርካ ዛሬ ከቀኑ 5:30 አካባቢ ግን አንድ ባቡር መሄዱን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በቤንሻንጉል ጉምዝ ዳንጉር ወረዳና አማራ ክልል ጃዊ ወረዳ የተፈጸሙ ግድያዎችን የሚያጣራ አጣሪ ኮሚቴ ተዋቅሮ ወደ ስራ መግባቱን የክልሉ ባለስልጣናት አስታውቀዋል። ከሁለቱ ክልሎችና ከፌዴራል ሰላም ሚኒስቴር የተዋቀረ ኮሚቴም በስፍራው የማጣራት ስራ መጀመሩን አስታውቀዋል። በአማራ ክልል በኩል ይህ መረጃ እስከተጠናቀረበት ጊዜ የተያዘ ተጠርጣሪ መኖር አለመኖሩ ባይገለጽም በቤንሻንጉል ጉሙዝ ክልል ግን 33 ተጠርጣሪዎች ላይ ምርመራ እየተደረገ መሆኑን የክልሉ መንግስት ገልጿል። ናኮር መልካ ተጨማሪ አለው።
በአማራ ክልል ሀዊ ዞን ጃዊ ወረዳ ባለፈው እሁድ ማለትም ሚያዝያ 20 ከሌሊቱ 8 ሰዓት እስከ ሚያዝያ 21 ከረፋዱ 5 ሰዓት ገደማ ለጊዜው ቁጥራቸው ያልተገለጸ የቤኒሻንጉል ጉሙዝ ማህበረሰብ አባላት የታጠቁ ኃይሎች በፈጸሙት ጥቃት መገደላቸውን ተከትሎ ጉዳዩን የሚያጣራ መርማሪ ኮሚቴ መዋቀሩን የክልሉ ምክትል ርዕሰ መስተዳድር አቶ አድጎ አምሳያ ለቪኦኤ ተናገሩ።
ጃዊ ላይ የተደራጁ ቡድኖች ፈራቸው በመጥረብ በመግባት የጅምላ ግድያ ፈጽሞባቸዋል።
በጃዊ ወረዳ ምን ያህል ሰው ተጎዳ?
ቁጥሩ የጸጥታ አካላቶች የማጣራት ስራ እየሰሩ ነው የሚገኙ። እስካሁን የተገለጸ ነገር የለም። ዞሮ ዞሮ ግን እጅግ በጣም በሚያሳዝን ሁኔታ ታይቶ በማይታወቅ መልኩ ሁለት ቀበሌ እና ሶስት መንደሮች ላይ የሚገኙ ብሔረሰቦች ላይ ዘር ጭፍጨፋ ማለት ይቻላል። ቁጥሩን ቀጣይ የሚገለጽ ነው ሊሆን የሚችለው ነው። ይህን ጉዳይ በክልሉ መንግስት የሚጠራ ሳይሆን የፌዴራልና ዓለም አቀፍ ማህበረሰብ ትኩረት ሰጥተው ያጣሩ ነው በኛ በኩል ያለን አስተያየት። እኛ ጋር ህይወታቸው ያለፉ ሰዎች ግን የምርመራ ቡድን አቋቁመን የማጣራት ስራ ጀምረናል። ግድያ ማን እንደፈጸመ አሁ ችግሩ ለማስቆም በዛሬ ዕለት ከአማራ ክልል ከፍተኛ አመራሮች እና ከሰላም ሚኒስትር ከፍተኛ ባለሙያዎች ቦታው ላይ በመገኘት እዚህ ግልገል በለስ ከተማ ላይ ዛሬ የጋራ እቅድ አውጥተን ተወያይተን ስራ ጀምረናል። በጋራ እንግዲህ የደረስንበትን ውጤት ደግሞ በየጊዜው እንገልጻለን።
ከ110 ሰዎች በላይ በግጭቱ ምክንያት ተፈናቅለው በግልገል በለስ ሰብአዊ ድጋፍ እየተደረገላቸው ነው ያሉት አቶ አድጎ አብዛኛዎቹ ህጻናት መሆናቸውን ገልጸዋል። 68 ሰዎችም በፓዌ ሆስፒታል የህክምና ድጋፍ እየተደረገላቸው ነው ሲሉ ለቪኦኤ ተናግረዋል። ከዚሁ ጋር ተያይዞ አሶሺየትድ ፕሬስ የተባለው የውጭ ሀገር መገናኛ ብዙሃን የክልሉን ኮሚኒኬሽን ባለስልጣን በመጥቀስ 90 የሚሆኑ ሰዎች በአካባቢው በሚገኘው ትምህርት ቤት ተጠልለው እንደሚገኙ ገልጿል። ከ80 በላይ የሚሆኑ ሰዎች ደግሞ የአካል ጉዳት እንደደረሰባቸው መረጃው ያትታል። ከዚሁ ጋር ተያይዞ ቃላቸውን ለቪኦኤ የሰጡት የአማራ ክልል ሰላምና ህዝብ ደህንነት ቢሮ ምክትል ኃላፊ ኮሎኔል አለበል አማረ በጃዊ ወረዳ ስለተፈጸመው ግድያ የሚያጣራ ኮሚቴ በክልል ደረጃ ተዋቅሮ የማጣራት ተግባሩን መጀመሩን ገልጸዋል። ግጭቱን ቀድሞ መከላከል ለምን እንዳልተቻለም አብራርተዋል።
እንግዲህ አንደኛ ያው ጂኦግራፊው ነው። ቦታው በጣም በረሃማ ነው። የተበታተነ ነዋሪው ተበታትሮ የሚኖረው ወንደሮች በጣም ሩቅና የሚኖሩት። ሁለተኛ ደግሞ ያው ጥቃት ያደረሰው አካል አይታወቅም። ጥቃቱ በሁለቱም ነው፣ በጉምዙም በአማራው ነው የደረሰው። የመጠን ከፍና ዝቅ ማለት ሊኖር ይችላል። ነገር ግን የራሱ ተልእኮ ያለው ሌላ ኃይል አካባቢ ላይ ያን ጥቃት እንደጀመረው እና ያንንም ምክንያት አድርጎ ሌላ ሁለቱም ህዝቦች ያወጡበታቸው ደግሞ እንዲጋጩ አይነት ሀሳብ ያለው ኃይል ነው ስራ የሰራው። ለዛ ነው ማጣራቱ ነው ሁሉም ይመልሰው።
በአሁኑ ጊዜም የጸጥታ ኃይል በስፍራው መሰማራቱንና አጥፊዎችን በህግ ተጠያቂ የማድረጉ ስራ እየተሰራ ነው ብለዋል። መሰል ድርጊቶች እንዳይፈጸሙ የሀገር ሽማግሌዎች የተሳተፉበት ህዝባዊ ውይይቶችም በየቀበሌው ተደርጓል ሲሉ ለቪኦኤ ተናግረዋል። በቤኒሻንጉል ጉሙዝ ክልል መተከል ዞን ዳንጉር ወረዳ በትራንስፖርት ክፍያ አለመግባባት ምክንያት በሁለት ሰዎች መካከል የተፈጠረው ግጭት አድጎ የከፋ ግጭት መምጣቱን ይናገራሉ የክልሉ ምክትል ርዕሰ መስተዳድር አቶ አድጎ አምሳያ። የዛሬ ሳምንት የተቀሰቀሰው ግጭት በዳንጉር ወረዳ የ21 ሰዎችን ህይወት መቅጠፉን ያስታወሱት ምክትል ርዕሰ መስተዳድሩ ተፈጽሟል ስለተባለው ግድያ፣ አካል ጉዳትና ንብረት መውደም የተጠረጠሩ 33 ሰዎች መያዛቸውን ተናግረው ቁጥሩ ሊጨምር እንደሚችልም ጠቁመዋል። በአማራ ክልል በኩል ግን ተጠርጣሪዎች ስለመያዝ አለመያዛቸው መረጃ እንደሌላቸው ለቪኦኤ ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። ትናንትና በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ በቤንሻንጉል ጉሙዝ ተወላጆች ላይ የደረሰውን ጥቃት የፈጸሙት ከአማራ ክልል የመጡ የታጠቁ ኃይሎች ናቸው የተባለው በማስረጃ የተደገፈ አይደለም ሲል የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ገልጧል። ካለፈው ሳምንት ጀምሮ በቤንሻንጉል ጉሙዝ ክልል ዳንጉር ወረዳ ከማንነት ጋር በተያያዘ በተከሰተ ግጭት የሰው ህይወት ጠፍቷል፣ በርካቶች ቆስለዋል። ከግጭቱ የተረፉት ደግሞ ከቀያቸው ተፈናቅለዋል። ትናንት ደግሞ በአማራ ክልላዊ በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ በሚገኙ የቤኒሻንጉል ጉሙዝ ተወላጆች ላይ ጥቃት መድረሱን የክልሉ አስተዳደርና ጸጥታ ጉዳይ ኃላፊ ለቪኦኤ ተናግረዋል። ይህንን አስመልክቶ የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ አሰማሀኝ አስረስ ለአሜሪካ ድምፅ እንደተናገሩት በሁለቱም ወገን ላይ ጥቃቱን ማን እንደፈጸመው አሁን ማወቅ አይቻልም። ከአማራ ክልል የመጡ የታጠቁ ኃይሎች ናቸው የተባለውም በማስረጃ የተደገፈ አይደለም ብለዋል። አቶ አሰማኛ ያይዘውም የደረሰውን ጉዳት ለማጣራት ከሁለቱ ክልሎች የተውጣጣው ግብረ ኃይል የጉዳቱን መጠን አጣርቶ መረጃውን እንደገለጠልን ለሕዝብ ይፋ እናደርጋለን ብለዋል። እኛም የሁኔታ ተከታትለን ከስፍራው ዘጋቢያችን እንመትልክልን ሰሞኑን እናቀርባለን። የበንዴ እንዳለ ከቤንሻንጉል ጉሙዝ ክልል ዳንጉር ወረዳ ከተለያዩ ቀበሌዎች ጎጦች ተፈናቅለው ቆጣ መገንጠያ በተባለ ግዚያዊ መጠለያ ጣቢያ ውስጥ ያሉ የአማራ ብሔር ተወላጆች እህልም ውሃም ከቀመስን አንድ ሳምንት ሆኖናል ሲሉ ዛሬ ለአሜሪካ ድምጽ ተናግረዋል። ሁኔታውን እየተከታተልን እናቀርባለን።
አቶ ዘላለም ዋሲሁን በቤንሻንጉል ጉሙዝ ክልል በዳንጉር ወረዳ ከሰሞኑ በተፈጠረው ግጭት የሚኖርበትን ጎጥ ለቀው ቆጣ መገንጠያ ግዚያዊ ጣቢያ ውስጥ የሚገኙ የአማራ ብሔር ተወላጅ ናቸው። አቶ ዘላለም እንደሚሉት ነፍሳችን ከግጭቱ ቢድንም በረሃብ ግን እያለቅን ነው ይላሉ።
በጣም ጉዳት ላይ ነው ያሉ። ይህንን ታሳቢ እንዲያደርጉልን ይፈልጋል። በዛ ላይ ደግሞ በጸጥታ እንዳለ የአካባቢያችን ቤታችን መጸለያ የነበረው ተቃጥሏል። አሁን ምን ላይ እንደምንገባ ነው አሳሳቢ የሆነን እና ይህንን እንዲታይልን ማለት ነው።
ወይዘሮ ማሙሽ ገረመው በዚሁ የጊዜያዊ መጠለያ ጣቢያ ውስጥ የሚገኙ ሲሆን የአራት ወር ነፍሰ ጡር ናቸው። ከእርሳቸው ጋር በርካታ ነፍሰ ጡሮች እንደሚገኙ የተናገሩት ወይዘሮዋ ሁሉም በከፋ ችግር ውስጥ ነው ያለ ነው ይላሉ።
ዋራምና ጥኖ እዚህ የሚጫወትብን በዚህ በግጭቱ እየተነሳ ጥለነው ነው የወጣን። ተከምበወጠል ከዚህ ያሉትም ራሱ ጸጥታ አስከባሪዎች የእናንተ ህይወት እንዳይነካ ነው እንጂ እኛ እዚህ የምናበላ የምናጠጣው የለንም እያሉ ነው። ቢያንስ እንደው ከመቶ ሀምሳ ምናምን በላይ እንሆናለን። ከመሬቱ ጋር የለ ተኝቶ ያሉ እኔም ተጽናንቼ እንደምንም ነው ነኝ ብለውኝ መጣ። ጽንሱም እየተጎዳ ስለሆነ ጽንሱ ደግሞ እነሱንም እየጎዳቸው እያለ ነው። ቀን ፀሐይ ይውልበታል፣ ማታ እዚያ ላይ እንተኛለን። እዚህ አልባቦት በሰውነታችን ይገባል። ምንም አማራጭም የለንም።
በጊዜያዊ መጠለያ ጣቢያ ውስጥ ቁጥራቸው በውል ያልተገለጸ ተፈናቃዮችን ለመታደግ መንግስት ምን እየሰራ ነው በማለት በቤኒሻንጉል ጉምዝ ክልል የአማራ ዲሞክራሲያዊ ፓርቲ ጽህፈት ቤት አስተባባሪ አቶ ተመስገን ኃይሉን በስልክ አነጋግሬያቸው ነበር።
አዳራሽ ምናምን ምግብ ምናምን ሁሉ ተዘጋጅቶ የጠበቀ ነው። አሁን እኛ እጅግ መከላከያ ነው እያመታቸን ያለን። ትናንት ሄዱ መንገድ ላይ በእንትን እንዳሉ የሆነ ቦታ ላይ ሌላ ችግር ሲፈጠር ወደዛ ለማረጋጋት ተፋይሉ ሲሄድ እነሱ ጋር መድረስ አልቻሉም። ስለዚህ አሁን ዛሬ መኪናም ተመድቧል፣ አጃቢ መከላከያ ተመድቦ እንዲመጡ ነው የሚደረገው። ኦልሬዲ ቦታ ተመቻችቷል። ፓዊ ላይ
ተፈናቃዮቹ ወደ ፓዊ ነው የሚሄዱት ወይስ እዛው ላይ ነው ምግቡም ይመጣላቸው?
አይ እነዚህ ሰዎች ምን ወደ ፓዊ ነው የምናመጣቸው? ውሀ እዛ አካባቢ ላይ የለም። ውሀ ወዳለበት ቦታ አንጥተን እዛ ምግብና ውሀ እንጥንላቸው እና ሲረጋጋ ወደ የቦታችን ሊመለሱ ይደረጋል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። ከአሁን በፊት የትግራይ ክልል የተለየ ተጠቃሚ ሆኗል በማለት በፌዴራል መንግስት የሚፈጸሙ አዳዲስ ፕሮጀክቶች እንዳይተገበሩ ለማድረግ እንቅስቃሴ ተጀምሯል አሉ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል። ምክትል ርዕሰ መስተዳድሩ በወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ የክልሉን ልማት ለማቀላጠፍ ወይም መልካም አስተዳደርን ለማስፈን በቀበሌዎች የነበረ የአስተዳደር አደረጃጀት እንደ አዲስ ተዋቅረዋል ብለዋል። ከፌዴራል መንግስት ምላሽ ለማግኘት ያደረገው ጥረት አለመሳካቱን ገልጾ ሙልጌታ አጽበሀ ተከታዩን ዘገባ ልኳል።
የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ከትናንት በስቲያ በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። 2 ሰዓት ከ20 ደቂቃ የፈጀው የምክትል ርዕሰ መስተዳድሩ መግለጫ ይበልጥ ያተኮረው በክልሉ ሰላም፣ ልማትና መልካም አስተዳደር ላይ ነበር። በትግራይ ገጠር አካባቢዎች ከመሬት አስተዳደር ጋር ተያይዞ የነበረው መዋቅር ዋነኛ ችግር እንደነበር የገለጹት ዶክተር ደብረጽዮን የችግሩ ምክንያት ሆነው የቆዩት የመሬት አስተዳደር ዳኝነት መዋቅሮች ሙሉ በሙሉ እንዲፈርሱ መደረጉ አስረድቷል። በክልሉ ውስጥ የገጠር አስተዳደሮች በበጎ ፈቃደኞች ይመሩ እንደነበር፣ ይህም በሂደት የህዝብን አገልግሎት እየጎዳ መምጣቱ በተካሄደው ጥናት ከህዝብ ጋር በተደረገው ውይይትም መረጋገጡ ገልጸዋል። ችግሩ በዘላቂነት ለመፍታት በየቀበሌው በህዝብና ምክር ቤቶች የሚመረጡ አብዛኞቹ የመጀመሪያ ዲግሪ ያላቸው ወጣቶች በቀዋሚነት ተቀጥሯል ብለዋል። በማህበራዊ ፍርድ ቤት የነበረውን አገልግሎት አሰጣጥ ሌላውን የክልሉ ህዝብ ከሚማረርባቸው መዋቅሮች መካከል በመሆኑ የህግ ጉዳዮች ወደ መደበኛ ፍርድ ቤት እንዲዛወሩ በማድረግ በማህበራዊ ፍርድ ቤቶች ይሰጡ የነበሩ አገልግሎቶች እንዲቀነሱ ተደርጓል።
ለዘብ ትግራይ መንግስቲ ካብታሕቲ ይቅየር ይዘሉ ብስሩ
ስለዚህ በትግራይ መንግስት ከታች እየተቀየረ ነው ያለው። ከመሰረቱ ነው እየተሰራ ያለው። ይህንንም ልናግዘው ይገባል። ከመሰረቱ እየተስተካከለ ያለ መንግስት ደግሞ ከዛ በኋላ ብዙ ጊዜ አወስድም ሌሎችም ለማስተካከል ነው ያሉት። ከገጠር ወደ ከተማ በሚካለሉ አካባቢዎች የሚኖሩ አርሶ አደሮች ላይ ጉዳይ እንደተናገሩት አርሶ አደሮች የተሻለ ህይወት እንዲኖራቸው እንጂ ተፈናቅለው ወደ ከፋ ድህነት የሚገቡበት ስርዓት እንዲኖር መንግስት አይፈልግም ብሏል። አርሶ አደሮችና ወጣቶችም ተጠቃሚ ለማድረግ መንግስት እየሰራ መሆኑን ጠቅሰው በዚህም በአስር ሺዎች የሚቆጠሩ ወጣቶች የመኖሪያ ቤት መሬት እየተሰጣቸው ነው ሲሉም ገልጸዋል። በመቀለ ዙሪያ የሚኖሩ ወጣቶች ያላቸውን የመሬት ጥያቄ አስመልክቶ ከነዋሪዎቹ ጋር መወያየታቸውን የተናገሩት ዶክተር ደብረጽዮን የአፈጻጸም ችግሮች እንዳሉና በተጨማሪም ሂደቱ ውስብስብ ስለሆነ ለመፍታት ጥረት እየተደረገ እንደሆነ ገልጸዋል። በትግራይ ውስጥ የህዝቡን አንድነት ለማፍረስ የሚንቀሳቀሱ ኃይሎች እንዳሉ የጠቆሙት ምክትል አስተዳዳሪው በቅርብ ጊዜ ባንዳ ብለው የተናገሩትን ሲያብራሩ ይህ ቃል ግለሰቦች እንጂ ጥያቄ የሚያቀርብ ማህበረሰብ ወይም ለፖለቲካ ፓርቲ አይመለከትም ብለዋል። የትግራይ ህዝብ አሳልፈው ለጠላት የሚሰጡና እንዲበታተን እንዲጠቃ የሚፈልጉ ናቸው። ባንዳ ተላላኪ ማለት ነው። በብር በጥቅም ወይም በስልጣን የሚሰማራ ነው። የመልካም አስተዳደር ጥያቄ ያነሳ አይደለም። እሱማ ችግሩ ሊፈታለት የሚገባ ነው። በትግራይ ብሮች እየተበተኑ ናቸው። ዘመቻም አለ አንድነትን ለማፍረስ። ይህንን የሚያደርጉ ግን ጥቂት ናቸው። በቁጥር ትግራይ ለማደፍረስ አጀንዳ የተሰጣቸው ናቸው። ልናውቃቸው ይገባል። በተግባርም እየታየ ነው። ከወጣትም ከህዝብም ጋር የሚተሳሰር አይደለም። እንዲሁም ለፓርቲ ባንዳ አላልንም ነው ያሉት። ይህንን ድርጊት እየፈጸሙ ናቸው ያሏቸው ሰዎች ስም ግን ምክትል ርዕሰ መስተዳድሩ ከመግለጽ ተቆጥበዋል። የትግራይን ሰላም በመጠበቅ አኳያ ህዝቡን ከማስተባበር በተጨማሪ የጸጥታ መዋቅሩን መጠናከሩንና ይህንንም እንደሚቀጥል ተናግሯል። በአሁኑ ወቅት በክልሉ አስተማማኝ ሰላም እንዳለና ኢንቨስትመንቱም እየተጠናከረ እንደሆነ ከዚህም አኳያ የውጭ ሀገር ዲፕሎማቶች በየጊዜው ወደ ትግራይ በብዛት እየመጡ ይህንንም ሰላም ለሌሎች በምሳሌነት እየገለጹ መሆናቸውን ነው ዶክተር ደብረጽዮን ያመላከቱት። ቀጣይ ክረምት የዝናብ እጥረት ሊኖር እንደሚችል የሜትሮሎጂ ትንበያ አለ ብለዋል። በዚህም መሰረት ህዝብ የመቆጠብ ባህል ሊያሳድግ ይገባል በማለትም ተናግሯል። በአሁኑ ጊዜ ከሌሎች የኢትዮጵያ አካባቢዎች ተፈናቅለው በትግራይ ውስጥ የሚገኙ ከመቶ ሺህ በላይ የትግራይ ተወላጆች አሉ። ለእነዚህም የማቋቋም ስራ እየተፈጸመ መሆኑን፣ ከኦሮሚያ ክልል የተፈናቀሉ መልሶ የማቋቋም ስራ የኦሮሚያ ክልል መንግስት እንደሚሰራ ቃል መግባቱ ተናግሯል። የሚበዙ ተፈናቃዮች ከአማራ ክልል መሆናቸው የተናገሩት ምክትል ርዕሰ መስተዳድሩ ከክልሉ ጋር ስለ መልሰው ማቋቋም ከመወያየት በፊት
ከመሰናበታችን በፊት ማጠቃለያ ዜና እናሰማለን። የተከበራችሁ አድማጮች
የቴክኒክ ችግር ገጥሞን
ነው ሙሉ ጌታ ዘጋባ ያለው ተቋርጧል ይመስለኛል። አላጠናቀቀውም፣ ይቅርታ እንጠይቃለን። የቴክኒክ ችግር ነው። የሶማሌ ክልል መንግስት ካቢኔ ዛሬ ከሰዓት በካሄደው አስቸኳይ ስብሰባ ሶማሌ የሚበዛባቸው ሶስቱን አወዛጋቢ ቀበሌዎች ወደ ሶማሌ ክልል እንዲዛወሩ ወስኗል። ካቢኔው ማምሻውን ባወጣው ባለ 8 ነጥብ መግለጫ በ2004 ዓመተ ምህረት ሶስቱ ቀበሌዎች ማለትም ገርበ ኢሴ፣ አዳይቱና ኡንዱፎ አብዛኛው ነዋሪያቸው ሶማሌ ሆኖ ሳለ ወደ አፋር ክልል እንዲካለሉ በወቅቱ የነበሩ አመራሮች የወሰኑት ውሳኔ የሀገሪቱን ሕጎች የጣሰ በመሆኑ ከእንግዲህ በኋላ እንደማይቀበለው አስታውቋል። የአፋር ክልል የእነዚህን ቀበሌዎች ነዋሪዎች ፍላጎት ማሟላት አልቻለም ያለው መግለጫው መንግስታዊ ያልሆኑ ድርጅቶችና የፌዴራል መንግስት የነዋሪዎችን መሰረታዊ ፍላጎት በማሟላት ረገድ የየበኩላቸው እንዲያደርጉ ጠይቋል። ሶስቱን ቀበሌዎች የሶማሌ ክልል የጸጥታ ኃይል ከፌዴራል መንግስት ጋር በመተባበር ጸጥታቸውን እንዲያስከብር ያዘዘው መግለጫው የክልሉ የጸጥታ ኃይሎች ከክልሉ ወሰን ሳይወጡ ድንበር አካባቢ ያለውን ጸጥታ እንዲያጠናክሩም አዟል። ስለ መግለጫው ያላቸውን አስተያየት አዲስ ቸኮል ድሬዳዋ የሚገኘው ዘጋቢያችን የጠየቃቸው የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሎይታ ስለ መግለጫው ምንም መረጃ የለኝም ማለታቸውንና ክልሉ ወደፊት አቋሙን እንደሚያሳውቅ እንደገለጹለት ጠቅሶ ነው ይህንን ዘገባ ያስተላለፈልን።
እንግዲህ ወደ ማጠቃለያው እንሄዳለን። የቴክኒክ ችግር ስላለ ሙልጌታ የጀመረው ዘገባ አላለቀም። ዛሬ ዓለም አቀፍ የፕሬስ ነጻነት ቀን ነው። በአዲስ አበባ ቀደም ሲል እንደገለጽነው ተከብሯል። በዚህ ዙሪያ የተገኙ ተናጋሪዎች ኢትዮጵያ ያስመዘገበችውን የፕሬስ ነጻነት ሂደት አድንቀዋል። የፕሬስ ነጻነትን ይበልጥ ማረጋገጥንና ኃላፊነት የማይሰማቸውን የመገናኛ ብዙሃንና የማህበራዊ ሚዲያዎች መስመር ማስያዝን አጣጥሞ መሄዱ ግን ፈተና ሊሆን እንደሚችል ተገልጧል።
በዚሁ ልንሰናበት ነው። ነገ ቅዳሜ በዚሁ በሶስት ሰዓት እንገናኛለን። በሰላም ደሩ። የትግርኛ ስርጭት ይቀጥላል።
ደህና ደሩ አድማጮቻችን።